Voice of America.
በቢሾፍቱ ሆራ አርሰዲ ሃይቅ በመስከረም 22 2009 ዓ.ም ተመረጠ ሊከበር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓላት አንዱ በሆነው ኢሬቻ በዓል ላይ ለደረሰውና ለ55 ሰዎች ህይወት መጥፋት ምክንያት ናቸው የተባሉ ሁለት ግለሰቦች በፌደራል ከፍተኛ ፍርድ ቤት ለደታ ምድብ አራተኛ ወንጀል ችሎት ክስ ተመስርቶባቸዋል። በስር ላይ የሚገኙት ሁለቱ ተከሳሾች ክስ የቀረበባቸው በእለቱ የሀገር ሽማግሌዎች ንግግር ሲያደርጉ ማይክሮፎን በመቀማትና ሁከትና ብጥብጥ በመፍጠር በዓሉን አደናቅፈዋል ተብሎ ነው። በዚያን ዕለት የድምፅ ማጉያ ማይክሮፎን ይዞ ዳውን ወያኔ በሚል ተቃውሞ ሲያሰማ የነበረው ወጣት በእለቱ ከኔ በስተቀር ማይክሮፎን ይዞ የተቃወመ የለም፣ እኔ ደግሞ የምገኘው በስደት ነው ብሏል። ጽዮን ግርማ ዝርዝሩ አላት።
በዛሬው ዕለት በኢትዮጵያ የሚገኙ የሀገር ውስጥ መገናኛ ብዙሃን እንደዘገቡት በኢሬቻ በዓል ላይ ከሀገር ሽማግሌዎች ማይክ በመቀማትና ሁከት በማነሳሳት ለ55 ሰዎች ሞት ምክንያት ናቸው በሚል ቱፋ መልካና ከድር በዳሶ የተባሉ ሁለት ግለሰቦች ላይ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሽብር ክስ ቀርቦባቸዋል። እንዲሁም ሁለተኛ ተከሳሽ ከድር በዳሶ በበኩሉ ከመድረክ ጀርባ በመሆን በስልክ አመጹን ሲያስተባብር እንደነበር በክሱ ላይ ተዘግሯል። ሁለቱ ግለሰቦች በወቅቱ ለተፈጠረው የ55 ሰዎች ሞት ተጠያቂ ስለሆኑ በሽብር ወንጀል ሊጠየቁ ይገባል ሲል አቃቤ ሕግ በክሱ ላይ አስፍሯል። የክልሉ መንግስት አስቀድሞ በሰጠው ቁጥር መስከረም 22 ቀን በቢሾፍቱ ሆራ አርሰዲ ሃይቅ ይከበራል በተባለው የኢሬቻ ክብረ በዓል ላይ 4 ሚሊዮን ሰው ይገኛል ተብሎ ነበር። በእለቱም በመንግስት ላይ ከፍተኛ ተቃውሞ ተነስቶ እንደነበር በወቅቱ ያቀረብናቸው ዘገባዎች ያስረዳሉ። በዚህ ተቃውሞ ላይ ማይኩን ይዞ ተቃውሞ ሲያሰማ የነበረውና ምስሉን በመላው ዓለም የተሰራጨው ወጣት ገመዳ ዋሪጆ ይባላል። አቃቤ ሕግ ባቀረበው ክስ ላይ የዚህ ወጣት ስም የለም። ወጣቱም አሁን የሚገኘው በስደት ነው። ወደሚገኝበት ቦታ ደውለን በወቅቱ ካንተ ሌላ ማይክ ተቀብሎ ተቃውሞ ያሰሙ ወጣቶች ነበሩ ወይ ስንል ጠይቀናል።
በመጀመሪያ ማይኩ አልተቀማም። ማይኩ አባገዳዎች ራሳቸው ናቸው ወጣቶቹ አሳልፈው የሰጡት። እንደሚታወቀው መንግስት በራሳቸው ፓርቲዎች ነው ባሉን ለመምራት የፈለገው እና ህዝቡን ደግሞ ይህን እየተቃወመ ስለነበረ አባገዳዎችም በመንግስት የተዘጋጁ አባገዳዎች ነበሩ። ስለዚህ ህዝቡ በጣም እየተቃወማቸው ነበር። አባገዳዎች ራሳቸው ለወጣቶቹ ኑና ተረከቡን እንድታረጋጉ ናም ብለው ነው ማይኩን የሰጡት። ከዛ እኔ በመላ ኢትዮጵያ በነበረው ተቃውሞ በመነሳት እኔ እንጂ ማይኩን የተቀበልኳቸው ማይኩን የተቀበልኩበት መንገድ ደግሞ በሰላማዊ መንገድ ነው እንጂ በጉልበት የተደረገ ነገር የለም። በሰላም ነው ማይኩን ከልጆች ላይ የተቀበልኩት። የራሴ ተቃውሞንም ያሰማሁት እኔ ነበርኩ እንጂ ልጆቹ ምንም የሚያጠፉት ነገር የለም። እኔ ልጆችንም አላጣቸውም። ከፋና ብሮድካስቲንግ ዘገባ ላይ ያየሁት እንትን ነው።
ገመዳ በሻሸመኔ መሰናዶ ትምህርት ቤት የ11ኛ ክፍል ተማሪ እንደነበር የኢሬቻ በዓልን ለማክበርም ከዛ ወደ ቢሾፍቱ እንደመጣና በወቅቱ በሀገሪቱ የተፈጠረው ሁኔታ ያበሳጨው ስለነበረ ተቃውሞ ሲቀሰቀስ ከህዝቡ ጋር ቆሞ አብሮ ተቃውሞውን በሰላማዊ መንገድ ሲያሰማ እንደነበርና ድንገት ከህዝቡ መካከል ወጥቶ መቃወሙን በወቅቱም ከማንም ጋር እንደማይተዋወቅ ገልጾልናል።
እኔም በዋነኝነት እዛ መድረክ ላይ ተቃውሞ ያሰማሁት እኔ በግሌ ነው። ኢሬቻ በዓል ራሱ የሄድኩት ማንንም አልተገናኘሁም። ምንም የተቀናጀ ነገር የለም። ህዝቡ የራሱን ስሜት ነው እዛ ጋር የገለጸው። የመላው ህዝቡ ስሜት ነው እንጂ እዛ ጋር ምንም የተቀናጀ ነገር የለም። ሁሉም ህዝብ የራሱን ተቃውሞ እያሰማ ነበር። ከመድረክ ጀርባ ደግሞ ያሉት የራሳቸው የመንግስት ካድሬዎች እና በመንግስት የተሾሙ ሰዎች እዛ ጋር ናቸው እንጂ ማንም ሰው ከመድረክ በኋላ የሚመራ አልነበረም።
አደጋው ከደረሰ በኋላ መንግስት ጸረ መንግስት አቋም ያላቸው አመጽ ፈጣሪዎች የቀሰቀሱት ነው፣ በዚህም ሰዎች ተረጋግጠው ህይወታቸውን አጥተዋል ሲል በበዓሉ ላይ የተገኙ የሀገር ውስጥ የተቃዋሚ ፖለቲካ ፓርቲዎች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የመንግስት የጸጥታ ኃይሎች አስለቃሽ ጭስና ተኩስ በመክፈት አደጋው እንዲፈጠር አድርገዋል ሲል ሰዎች የሞቱትም በአስለቃሽ ጭስ በመረጋገጥና በጥይት ነው በማለት ማብራሪያ ሲሰጡ ነበር። በአደጋው መንግስት 55 ሰዎች ሞተዋል ሲል የሀገር ውስጥ የፖለቲካ ፓርቲዎች ደግሞ ቁጥሩን ከ600 በላይ ያደርሱታል። የሰብአዊ መብት ድርጅቶችም ቁጥሩን በመቶዎች ከፍ አድርገው ይጠሩታል። በመንግስትና በተቃዋሚዎች መካከል እንዲህ ያለ የሟቾች ቁጥር ልዩነት የታየውም በገለልተኛ አጣሪ ኮሚሽን እጦት ምክንያት መሆኑን ገልጸው በገለልተኛ ወገን ጉዳዩ ይጣራ ሲሉ ጠይቀዋል። የኢትዮጵያ መንግስት ለውጭ ገለልተኛ አጣሪ ኮሚሽን በሩ ዝግ መሆኑን ማስታወቁ ይታወሳል። በዚህ የበርካታ ሰዎች ህይወት በጠፋበትና ዓለም ጆሮን ሰጥቶት በነበረው አደጋ የተከሰሱት ሁለቱ ግለሰቦች የክሳቸው መቃወሚያ ለመስማት ፍርድ ቤቱ ለግንቦት 24 2009 ዓ.ም ቀጠሮ ሰጥቷል። ይህንን አደጋ ተከትሎ በተከታታይ ቀናት በሀገሪቱ የተለያዩ አካባቢዎች ተቃውሞ ተቀስቅሶ የነበረ ሲሆን በዚህም ምክንያት በሀገሪቱ የታወጀው የአስቸኳይ ጊዜ አዋጅ እስካሁን በተግባር ላይ የዋለ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።